ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
United Nations is committed to help Ethiopian people to overcome
የኢትዮጵያ ሕዝብ ድርቁን መቋቋም ይችል ዘንድ የተባበሩት መንግስታት ድርጅት እርዳታ ለማድረግ ቁርጠኛ ነው።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ናቸው። ዝርዝሩ ባቢረስ ይቀርባል።
ከምሽቱ ዋና ዋና ዜናዎቻችን መካከል ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ ዛሬ ችሎት ቀርቦ የመከላከያ ምስክርነት ቃል ሰጠ። ኦሮሚያ ክልል ውስጥ ወዲሶ ከተማ የተማሪዎች ሰልፍ ነበር። እንደዚሁም በአፍሪካ ህብረት የሚገኙት ኢትዮጵያ ወታደሮች ኪስማዮ አካባቢ ጥቃት አደረሱ። በሌላ በኩል ደግሞ አልሻባብ በደቡብ ሶማሊያ አንድ ከተማ ተቆጣጠረ የሚሉ ዋና ዋና ዜናዎች አሉን።
በወቅታዊ ርዕሶች ላይ የሚያተኩረው የሰጥ አገባ ክርክርና ሌላው ሳምንታዊ ቅንብር አፍሪካ በጋዜጦች በሁለተኛው አጋማሽ ጠብቋችኋል። ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ አርብ ጥር 27 2008 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና
እኔም ሰሎሞን አባተንን። ቀጥሎ የምሽቱን ዋና ዋና ዜና እናሰማችኋለን። የዓለም አቀፍ ማህበረሰብ ድጋፍ በአስቸኳይ ካልደረሰ 10.2 ሚሊዮን ኢትዮጵያውያን ከፊታችን ሚያዝያ አንስቶ የምግብ አቅርቦት እንደማይኖራቸው ይፋ ተደረገ። የተባለው የዓለም አቀፉ ማህበረሰብ ምላሽ ምን ላይ እንደደረሰ የኢትዮጵያ መንግሥት ወቅታዊ መረጃ አልሰጠም። በሌላ በኩል የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ አስተዳዳሪ ጊል ስሚት ሰሞኑን በሰጡት አስተያየት መጪዎቹ ሁለት ሳምንታት ወሳኝ መሆናቸውን ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም ኢትዮጵያ ውስጥ በድርቅ የተጎዱ አካባቢዎችን ጎብኝተዋል።
ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ አቃቤ ሕግ በሽብር ወንጀል ክስ ለመሰረተባቸው ለአቶ ዘላለም ወርቅ አገኘሁ የመከላከያ ምስክርነቱን ሰጠ። ተከሳሽ ወስዷቸዋል የተባሉ ስልጠናዎችም ከሽብርተኝነት ጋር አይገናኙም ነው ያለው። ሌላው የመከላከያ ምስክር አቶ አንዳርጋቸው ጽጌም እንዲቀርቡ ትዕዛዝ እንደሚሰጥ ገልጾ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል።
ኦሮሚያ ክልል ውስጥ በምትገኘው ወሊሶ ከተማ ትምህርት ቤት ተማሪዎች እስከ ትናንት የተቃውሞ ሰልፍ ወጥተው ጥያቄዎቻቸውን ማሰማታቸውን የከተማይቱ አንዳንድ ነዋሪዎች ተናግረዋል። የአፋን ኦሮሞ ዝግጅት ክፍላችን ያነጋገራቸው ተማሪዎች እንደገለጹት ተማሪዎቹ ካሰሟቸው መፈክሮች መካከል የታሰሩት ይፈቱ፣ ስለተገደሉት ካሳ ይከፈል፣ ወታደሮች ከከተማውና ከየትምህርት ቤቱ ይውጡ የሚሉና ሌሎች የሚገኙባቸዋል። ለጥያቄዎቻቸው መልስ እስከሚያገኙ ትምህርት እንደማይጀምሩ መናገራቸው ተዘግቧል። ሰልፍ የወጡት ተማሪዎች ተደብድበዋል፣ አስለቃሽ ጢስ ተረጭቶባቸዋል፣ የታሰሩም አሉ ሲሉ የአይን እማኝ ነን ያሉ ሰዎች ገልጸዋል።
ካለፈው ማክሰኞ አንስቶ እስከ ትናንት ሐሙስ ሰልፍ የወጡትና ጥያቄዎቻቸውን ያሰሙት ተማሪዎች እንዲሰበሰቡና እንዲቀመጡ ካደረጓቸው በኋላ አስለቃሽ ጢስ ለቀውባቸዋል። ከዚያ በኋላ እየደበደቡ ወደ እስር ቤት ወስደዋቸዋል። እስከ ትናንት ማታም ተኩስ ይሰማ ነበር። እኛ ያለነው ተደብቀን ነው።
ሰልፍ ወጡ የተባሉት የገረሱ ዱኪ መለስተኛና ፕሪፓራቶሪ ትምህርት ቤቶችን ጨምሮ የተለያዩ ትምህርት ቤቶች ተማሪዎች ሲሆኑ ወታደሮች በየትምህርት ቤቱ እየተዘዋወሩ ከወሊሶ ዩኒቨርሲቲ ጭምር የተማሪዎችን ማሰራቸው ተገልጿል። የታሰሩት ተማሪዎች ቁጥርና የደረሰባቸው ዝርዝር ጉዳት እማኞቹ እንደማያውቁ ነው የተናገሩት። በቀረበው ክስ የአካባቢውን ባለሥልጣናት ለማነጋገር ቪኦኤ ያደረገው ጥረት እስካሁን ባይሳካም ጥረታችን እንደቀጠለ ነው።
በሶማሊያ የአፍሪካ ህብረት ጦር አባል የሆኑት የኢትዮጵያ ወታደሮች ገና እናም የሶማሊያ መንግስት ኃይሎች ከኪስማዮ ከተማ ወጣ ብሎ በሚገኝ ስፍራ ላይ ያለውን የአልሻባብ ይዞታ ዛሬ ማለዳ ላይ አጥቅተው መደቡን መቆጣጠራቸው ተገለጠ። ሁለቱም ኃይሎች ከቀትር በኋላ ወደ ኪስማዮ የተመለሱ ሲሆን የደረሰባቸው ጉዳት አለመገለጹን ምንጮች ጠቁመዋል። የሶማሊያ ጦር ቃል አቀባይ ሞሐመድ አብዲ አካ ወይም ቱሽሌ ለአሜሪካ ድምጽ በሰጡት ቃል የዘመቻው ዓላማ አካባቢውን የመቆጣጠር ሳይሆን ድንገተኛ አደጋ ጥሎ ጠላትን ማጥፋት እንደነበረ ጠቁመው እቅዳቸው የተሳካ መሆኑን ገልጠዋል። የኬንያ ወታደሮች በኤልአዴ በሚገኘው መደባቸው ላይ አልሻባብ አደጋ ጥሎ ብዙ ጉዳት ካደረሰ በኋላ ከደቡብ ሶማሊያ ለቀው መውጣታቸው ተገልጧል።
በሌላ በኩል ደግሞ የሶማሊያው ጽንፈኛ የሁከት ቡድን አልሻባብ ታጣቂዎች የደቡብ ሶማሊያን ከተማ ማርካን መያዛቸውን ነዋሪዎቹ አስታወቁ። ታጣቂዎቹ ወደ ከተማይቱ የገቡት የአፍሪካ ህብረት ኃይል እንደወጣ መሆኑ ተገልጿል። መሳሪያ የታጠቁ የአልሻባብ ተዋጊዎች በከተማይቱ ፖሊስ ጣቢያና በአስተዳደሩ ጽህፈት ቤት ላይ ባንዲራቸውን ማውለብለባቸውን አንድ ነዋሪ ለቪኦኤ ገልጸዋል። የከተማይቱ ፖሊስም ከተማይቱን ለቆ የወጣው ትናንት እንደነበረ ታውቋል። ከአፍሪካ ህብረት እስካሁን ስለ ሁኔታው የተሰማ ቃል የለም። የባህር ዳርቻይቱ መርካ ከተማ የምትገኘው ከዋና ከተማይቱ ሞቃዲሾ በስተደቡብ 90 ኪሎ ሜትር ርቀት ላይ ነው።
የማሊና የተባበሩት መንግስታት ድርጅት ኃይሎች በሰሜናዊቱ ከተማ ቲምቡክቱ የሚገኝ የፖሊስ ጣቢያ መልሰው መቆጣጠራቸው ተገለጠ። ፖሊስ ጣቢያው ዛሬ ማለዳ ላይ ማንነታቸው ባልታወቀ ሰዎች ጥቃት ተፈጽሞበት አጥቂዎቹ ለጥቂት ደቂቃም ተቆጣጥረውት እንደነበር ጭምር ተዘግቧል። የጸጥታ ኃይሎቹ በአካባቢው የተቀበሩ ወይም የተደበቁ ፈንጂዎች መኖር አለመኖራቸውን ለማረጋገጥ ፍተሻ ላይ እንደሆኑ የመንግስታቱ ድርጅት ሰላም ማስከበር ተልዕኮ ቃል አቀባይ ኦሊቨር ሳልጋዶ ገልጠዋል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም።
የዩናይትድ ስቴትስ ዲሞክራቲክ ፓርቲ ሁለቱ ፕሬዚደንታዊ ተወዳዳሪዎች ትናንት ኒው ሃምፕሻየር ግዛት ውስጥ ባደረጉት ክርክር ከፍተኛ ፍጥጫ ውስጥ መግባታቸው ተገልጿል። የሁለቱ ክርክር ትናንት የተካሄደው የፓርቲው ፕሬዚደንታዊ እጩ ማንጠሪያ ድምፅ የሚሰጥበት የመጀመሪያው ጉባኤ ከመደረጉ ከጥቂት ቀናት አስቀድሞ ነው። የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን እና የቬርሞንቱ ሴናተር በርኒ ሳንደርስ የተጋጋለ ክርክር ነው ያካሄዱት። መካከለኛ ገቢ ያላቸውን አሜሪካውያን በመርዳት በኩል ማንኛቸው የተሻለ እንደሆኑ ለማሳመን ብዙ ጥረዋል። አዲሱ አበበ ተጨማሪ ይዟል።
የተለመደው የእጅ ሰላምታ ልውውጥ ተካሂዶ ብዙም አልቆየ በሁለቱ መካከል የተጧጧፈ ክርክር ሲቀጥል
If you've got something to say, say it directly. But you will not find that I ever changed a view or a vote.
መናገር ያለበት ነገር ካለ በቀጥታ ይናገሩት እንጂ ባገኘሁት እርዳታ ምክንያት ያመለካከት ይሁን የድምጽ ለውጥ ለማድረጌ ምንም ማረጋገጫ የለውም። የማያወላውል አቋም ያለኝ በወከለኝ ወገን በኩልም እስከማውቀው ድረስ የታመንኩ ነኝ። በዚህ ደግሞ ኩራት ይሰማኛል። ስለዚህ እርሶም ሆኑ ለምርጫ ቀስቀሳ የሚያደርግሎ ክፍል ይህን የጀመራችሁትን አሽሙራ ቆማችሁ በዋናው የአገር ጉዳይ ላይ እንነጋገር።
በውጭ ጉዳዮች ረገድ ሚስስ ክሊንተን የተሻለ ልምድ እንዳላቸው ያመኑላቸው ሴናተር ሳንደርስ የውሳኔ አሰጣጣቸውን ግን ጥያቄ ውስጥ ያስገባሉ።
Experience is not the only point. Judgment is when you ran against Senator Obama, you thought him naive.
ልምድ ብቻ አይደለም ዋናው ቁም ነገር። ውሳኔ አሰጣጥም ትልቅ ቦታ አለው። ከሴናተር ኦባማ ጋር እንዲሁ ለፕሬዝደንትነት በገጠሙበት ወቅት ኦባማ ከጠላቶቻችን ጋርም መወያየት ተቃሚነት አለው በማለታቸው የዋህና ገራገር አድርገው ነበር የሞገቷቸው። እንደሚመስለኝ ግን እንደነዚያ ካሉት ጋር ነው መወያየትም ሆነ መደራደር ያለብን።
ሁለቱ ዲሞክራቶች በምርጫ ዘመቻው ተራማጅ ሐሳብ ያለው ማን ነው በሚለው ነጥብ ዙሪያም ተከራክረዋል። ከኒው ሃምሸሩ ክርክር በፊት ሚስስ ክሌሪ ክሊንተን ከሴናተር ሳንደርስ በ16 ነጥብ እንደሚከተሉም የሕዝብ አስተያየት መለኪያዎች ይጠቁማሉ።
የዚምባብዌው ፕሬዚዳንት ሮበርት ሙጋቤ በበርካታ የአገሪቱ የገጠር አካባቢዎች ላይ የአደጋ ጊዜ ሁኔታ አዋጅ አወጡ። አዋጁ የወጣው ከአገሪቱ ሕዝብ ሩብ የሚሆነው ለምግብ እጥረት መጋለጡ ከተረጋገጠ በኋላ ነው። የረሃቡ ምክንያት በከፊልም በኤልኒኞ ምክንያት የተከሰተው ድርቅ መሆኑን መንግስቱ አስታውቋል። ሮበርት ሙጋቤ የዛሬ 16 ዓመት ያወጡት የመሬት ስሪት ሕግ ለአገሪቱ ምጣኔ ሀብት መላሸቅና ለድህነት መበራከትም አስተዋጽኦ አበርክቷል የሚሉ ተቺዎች አሁንም ይሰማሉ። ደቡብ አፍሪካን ጨምሮ በአጎራባች ያሉ ሌሎች አገሮችም እንዲሁ በድርቁ ጦስ እየተንገላቱ መሆናቸውን የዩናይት ስቴትስ የአየር ሁኔታና ጠባይ ክትትል ባለስልጣናት ተናግረዋል።
ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሀገሮች በዚካ ቫይረስ ከተወረሩ አካባቢዎች ከሚመለሱ ሰዎች ላይ የደም ልገሳ እንዳይቀበሉ የዓለም የጤና ድርጅት አሳሰበ። በቢንቢ አስተላላፊነት የሚሰራጨውና ነፍሰ ጥሮችንና ጽንሶቻቸውን የሚያጠቃው ዚካ በአሁኑ ጊዜ ብራዚል ውስጥ በእጅጉ ተንሰራፍቶ በብሔራዊ አደጋነት የተያዘ መሆኑ ታውቋል። ብራዚል ውስጥ ካለፈው ጥቅምት ወዲህ ብቻ ይህ ሕፃናትን በነርቭ የነርቭ ስርዓት ችግር ከትናንሽ ራሶችና ከአንጎል መታወክ ጋር እንዲወለዱ የሚያደርገው ዚካ በአራት ሺህ ሰዎች ላይ መገኘቱ ተረጋግጧል። በሌሎች የላቲን አሜሪካ ሀገሮች ውስጥም በፍጥነት እየተስፋፋ ሲሆን ዩናይትድ ስቴትስ፣ አውሮፓና አፍሪካ ውስጥም ቫይረሱ ያለባቸው ሰዎች መገኘታቸው እየተዘገበ ነው። ለዜና የተያዘው ሰዓት አበቃ። እስከ ምሽቱ አራት ሰዓት አብራችሁን ቆዩ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
እኔም ሰሎሞን አባተንን። በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንድ አጭር ሞገድና በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል።
በወቅታዊ የኢትዮጵያ ፖለቲካ ትኩሳትና የወደፊት አቅጣጫዎች የሚያተኩረው የምሽቱ እሰጥ አገባ በዶክተር ጌታቸው በጋሻውና በዶክተር ታየ ዘገየ መካከል ዛሬም የመጨረሻው ክፍል ይቀጥላል። በሁለተኛው አጋማሽም ታገኟቸዋላችሁ። አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ።
የዓለም አቀፍ ማኅበረሰብ ድጋፍ በአስቸኳይ ካልደረሰ 10.2 ሚሊዮን የሚሆኑ ኢትዮጵያውያን ከፊታችን ሚያዝያ አንስቶ የምግብ አቅርቦት እንደማይኖራቸው ይፋ ተደርጓል። የተባለው የዓለም አቀፉ ማኅበረሰብ ምላሽ ምን ላይ እንደደረሰ የኢትዮጵያ መንግሥት ወቅታዊ መረጃ አልሰጠም። በሌላ በኩል የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ አስተዳዳሪ ጌይል ስሚት ሰሞኑን በሰጡት አስተያየት መጪዎቹ 2 ሳምንታት ወሳኝ መሆናቸውን ተናግረዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙንም ኢትዮጵያ ውስጥ በድርቅ የተጎዱ አካባቢዎችን መጎብኘታቸውን እስክንድር ፍሬው ከዚያው ያስተላለፈው ዘገባ ይጠቁማል። ወደ ዝርዝር ዘገባው እንለፍ።
የአፍሪካ ህብረት የመሪዎች ጉባኤ ተጠናቋል። እንግዶችም ወደ የመጡበት ተመልሰዋል። 10.2 ሚሊዮን ኢትዮጵያውያንን ለመታደግ የቀረበው የእርዳታ ጥያቄ ምላሽ ግን እየተጠበቀ ነው። ለዚሁ ጉባኤ አዲስ አበባ የነበሩትን ዋና ጸሐፊውን ባንኪሙንን ጨምሮ የተባበሩት መንግስታት ድርጅት ልዩ ልዩ ተቋማት ኃላፊዎች የተገኙበትና በኢትዮጵያ ድርቅ ላይ ያተኮረው የሰሞኑ ውይይት ወቅታዊ ሁኔታዎች ይፋ የተደረጉበት ነበር። ያስቸኳይ ጊዜ የምግብ እርዳታ ለሚጠብቁ 10.2 ሚሊዮን ኢትዮጵያውያን ከሚያስፈልገው 1.4 ቢሊዮን ዶላር ወይም 25 ቢሊዮን ብር ውስጥ አብዛኛው አለመገኘቱም ተመልክቷል። ለአፍሪካ ህብረት የመሪዎች ጉባኤ የመጣውን የዩናይትድ ስቴትስ የልዑካን ቡድን የመሩትና በኢትዮጵያ ድርቅ ላይ ባተኮረው ውይይት ላይ የተሳተፉት የዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤአይዲ አስተዳዳሪ ጌይል ስሚዝም ይሄንኑ ነው ለቪኦኤ አብራሩት።
ከሚያስፈልገው ገንዘብ ምን ያህሉ እንደተገኘ አሁን ልነግርህ አልችልም። ይፋ ካደረግነው የ97 ሚሊዮን ዶላር ጋር እንደገና ማስላት አለብን። ያወቅነው ነገር ቢኖር እንዲመጣ ጥሪ ከቀረበበት ወዲህ 46% የሚሆነው ድጋፍ መጥቷል። በአንድ በኩል ጥሪው ከቀረበ ረጅም ጊዜ ስላልሆነ በአጭር ጊዜ የተገኘው ምላሽ መጥፎ የሚባል አይደለም። ነገር ግን ቀደም ብዬ እንዳልኩት በፍጥነት ካልተገኘ የቀረው ጊዜ ውስን ነው። ስለዚህ በደንብ ፈጥነን መንቀሳቀስ አለብን።
የሚያስፈልገው ድጋፍ በጊዜ ካልደረሰ 10.2 ሚሊዮን ኢትዮጵያውያን ከመጪው ሚያዝያ ጀምሮ የሚበሉት እንደማይኖር በውይይቱ ተገልጿል። ከዚህ አንጻር የሚቀጥሉት 2 ሳምንታት ወሳኝ መሆናቸውን አስተዳዳሪዋ ተናግረዋል።
We did hear some other donors saying that they were in the process of making some internal decisions. The EU referred to that, Canada referred to that.
ሌሎች ለጋሾችም ለኢትዮጵያ ድርቅ ምላሽ ከመስጠት አንጻር ውስጣዊ ውሳኔ ለማሳለፍ ሂደት ላይ መሆናቸውን ሰምተናል። የአውሮፓ ህብረት ያንን ብሏል። ካናዳም እንደዚሁ ያንን እንከታተላለን እና ተስፋ የምናደርገው ተስፋ ላይ በመመካት ነው የምናገረው። በጣም በሩቅ ግን አይሆንም እና በሚቀጥሉት 2 ሳምንታት ውስጥ ወደፊት የሚወስዱን የተወሰኑ የገንዘብ ድጋፍ ውሳኔዎችን እንሰማለን ብዬ ተስፋ አደርጋለሁ። ፈተናው ግን ምንድነው? ከሚፈለገው የእርዳታ መጠን 75% ብቻ ብናገኝ እንኳን ጥሩ አይሆንም። ምክንያቱም ከምንፈልገው አጠቃላይ ድጋፍ መጠን 75% ላይ ከቆምን የምግብ እርዳታ የማያገኙ ሰዎች፣ የተመጣጠነ ምግብ የማያገኙ ህጻናት ይኖራሉ ማለት ነው።
የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም በድርቁ ምክንያት የ2007 2008 የመኸር ምርት 90% ወደ ወደመባትና በኦሮሚያ ክልል አርሲ ዞን ወደምትገኘው ዘዋይ ዱግዳ ወረዳ በመሄድ ጉብኝት አድርገዋል። ድርጅታቸው አስፈላጊውን እንደሚያደርግም ቃል ገብተዋል።
United Nations is committed to help Ethiopian people to overcome
የኢትዮጵያ ህዝብ ድርቁን መቋቋም ይችል ዘንድ የተባበሩት መንግስታት ድርጅት እርዳታ ለማድረግ ቁርጠኛ ነው።
ለድርቅ ተጎጂዎች የሚያስፈልገው እርዳታ አጣዳፊ መሆኑ የተገለጸው የኢትዮጵያ ፓርላማ ለዚህ ዓላማ የሚውል የ14 ቢሊዮን ብር ድጋፍ ማጽደቁ በተነገረ በጥቂት ሳምንታት ውስጥ ነው። ከሚያስፈልገው አጠቃላይ ድጋፍ አንጻር ይህ የገንዘብ መጠን እንዴት እንደሚሰላ ማብራሪያ አልተሰጠም። በጉዳዩ ላይ ተጨማሪ መረጃ ለማግኘት ያደረኩት ጥረትም ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ክብራትና ክብራን አድማጮች የመጽሔቱ የትንታኔ ክፍለ ጊዜ ይቀጥላል። ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ አቃቤ ሕግ በሽብር ወንጀል ክስ ለመሰረተባቸው ለአቶ ዘላለም ወርቅ አገኘው የመከላከያ ምስክርነቱን ሰጠ። ተከሳሽ ወስዷቸዋል የተባሉ ስልጠናዎችም ከሽብርተኝነት ጋር እንደማይገናኙ ነው የተናገረው። ሌላው የመከላከያ ምስክር አቶ አንዳርጋቸው ጽጌም እንዲቀርቡ ትዕዛዝ እንደሚሰጥ ገልጦ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዛሬ የዋለውን ችሎት ተከታትሏል።
ክቡራትና ክቡራን አድማጮች መጠነኛ የሆነ የቴክኒክ ችግር ያጋጠመን ይመስላል። በአሁኑ ጊዜ ስቱዲዮችን ውስጥ ቴክኒሽያኖቹ ያንን እያከናወኑ ነው ያሉት ችግሩን ለማስወገድ።
ፕሮግራሞችን እናስተዋውቅ፣ ባይደርሱም ቴክኒክ እክሉ እንደተፈታ እናቀርባለን። ከኢትዮጵያ ወጣ ብለን ወደ ዚምባብዌ እንሄዳለን። ብዙዎችን የሚያነጋግር አንድ ርዕሰ ጉዳይ አለ።
ዜናችን ውስጥ የተከተለው የተጠቀሰው ግን አይደለም፣
ከሱ ለየት ይላል። ልክ ነው። ሌላ የእስላማዊን ጽንፈኛ ቡድን የተመለከተ የአይሲል በማህበራዊ መገናኛ ብዙሀን በሌሎች ፕሮፓጋንዳ ማሰራጫዎች በሚያስተላልፋቸው መልእክቶች አማካኝነት በብዙ ሺህ የሚገመቱ ተዋጊዎችን እንደሚመለምልና ለእሱም የሚደረገውን መሰናዶ ይመለከታል። የዚምባብዌን ማስተላለፍ ትችላላችሁ እያለ ነው አቀናባሪያችን። ሰለሞን መግቢያውን ታስተዋውቅ።
እሺ፣ በዚምባብዌ አዲስ ዓለም አቀፍ ብድር ልታገኝ ዚምባብዌ አዲስ ዓለም አቀፍ ብድር ልታገኝ የምትችለው በርካታ ለውጦችን ተግባራዊ ካደረገች ነው ሲሉ አንድ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል የሰጡትን አስተያየት የዚምባብዌው የገንዘብ ሚኒስትር ፓትሪክ ቺናማሳ ውድቅ አድርገውታል። ጥያቄው የመጣው ከዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ከሴናተር ባብ ኮርከር ነው። ከሐራሬ የደረሰን የሴባስቲያን ሞፉ ዘገባ አለ፣ አዲሱ አበበ ይዞታል።
የቴክኒክ ችግሩ አልተፈታም። አድማጮች፣ አሁንም ሁለተኛውን ያስተዋወቅነውን ዘገባ ለማጫወት ይህ ነገር ሰለሞን፣ አልፎ አልፎ ይገጥመናል። ቴክኖሎጂው ባደገ በቀለጠፈ ቁጥር ግን እክሎቹ ጨርሶ አልጠፉም። በድሮ መንገድ እንደሚገጥመን ይመስላል።
ይሄ ነው የቴክኖሎጂው መራቀቅና መወሳሰብ የሚፈጥራቸው ችግሮች። አንዳንድ ጊዜም ሙሉ በሙሉ ወደ አዲሱ ቴክኖሎጂ ሳትተላለፍ ስትቀር የመነካከስ ሁኔታዎችም ይፈጠራሉ ጊዜ እና እንደዚህ አይነት ሁኔታም እየተፈጠረ ሊሆን ይችላል። እና በአጭር ጊዜ ውስጥ ይህንን ችግራችንን እናስወግዳለን ብለን ተስፋ እናደርጋለን።
ወደ አዲስ ሲስተም ወይም ወደ አዲስ መሳሪያ ወይም ወደ አዲስ ዘዴ መግባት መሆኑንና ግን አድማጮች በጣም ግራ የሚገባቸው የሚመስለንን በተለይ ከአሜሪካ የቴክኖሎጂ እድገትና ቅልጥፍና ጋር አዛምደው የሚያነሱትን ጥያቄ ቦታው ጋር ካልሆኑ ለመረዳት የሚያስቸግር ስለሆነ እንዴት ነው እንዲህ መሰረታዊ የሚመስል ነገር የሚያስቸግረው ለሚለው ጥያቄ ሰዓቱን እንጠቀምበት።
አንዳንድ ጊዜ በተለይ አሉላ አንዳንድ አድማጮቻችን የሚልኳቸው ትክክለኛ የሆኑ አስተያየቶች አሉ። የአሜሪካ ድምፅ ራዲዮ ጣቢያ ለምንድን ነው የሚያጋጥመው እንደዚህ አይነት ችግሮች የሚሉ አገሪቱም አሜሪካ ነች።
ቴክኖሎጂውም የሚጨረሻው ነው።
የጨረሻው ቴክኖሎጂ ነውና እንዴት አሜሪካ ድምጽ ራዲዮ ጣቢያ እንደዚህ አይነት ችግሮች ያጋጥሙታል የሚሉ አስተያየቶች ይነሳሉ። አንዱም ችግር ይሄ ፈጣን በሆነ ሁኔታ የመለዋወጡም ሁኔታ ነው። ቴክኖሎጂው አዲስ ቴክኖሎጂ በመጣ ቁጥር እነዛን አዲስ ቴክኖሎጂዎች ወደ አየር ለማስገባት ወደ ስራ ለማስገባት የሚደረጉ ርብርቦች ጥረቶች ናቸው እንዲህ አይነቱን መደነቃቀፍ እየፈጠሩብን ያሉ። ስለዚህ አድማጮቻችን ይረዱልናል። ግን
ትክክለኛ ጥያቄ ነው።
ይቅርታ እየጠየቀን ነው ለእንደዚህ አይነቶቹ።
ሌላ ምናልባት እንደው ሰለሞን ባነሳው ላይ የሚታከል አቀናባሪያችን ሰዓቱን ትርጉም ላለው ነገር አድማጮቻችን እንዲረዱ ለምናደርገው እንድንጠቀም እያሳየን ነው። አሁንም አልደረሰላቸውም እና አንዱ ምክንያታዊነቱን ከጥያቄ ጋር የሚያመጣ የሚመስለኝ በቀደሙ ቴክኖሎጂዎች እንኳን የተፈቱ የሚመስሉ ችግሮችን በአየር ላይ የሚገጥምህን እንቅፋት ወደ ማለፍ የቀረበ ነገር ላይ አዲሱ ቴክኖሎጂ ያን እንዴት አያልፎም የሚለው ግራ የሚያጋባው ስሜት ምክንያታዊ ይመስለኛል። አሁንም እኛን ራሱ አንዳንድ ጊዜ እንዴት እንላለን? እንዴት በቀደመው ቴክኖሎጂ መስራት የቻልነውን? የቀደመ ስንል በጣም ተለዋዋጭ የሆኑ በርካታ የአሰራር ዘዴዎችን ያስተዋወቁ ቴክኖሎጂዎችን እየተጠቀምን ስለሆነ ነው። እየጠቀስኩ ያለሁት አንድ ቴክኖሎጂ አይደለም። ከአንድ ዓመት በፊት የምንጠቀምበት፣ ከሁለት ዓመት በፊት የምንጠቀምበት ዛሬ ከምንጠቀምበት ይለያል እና እንደው አድማጮች የብዙ ጊዜ ጥያቄያቸውን ባያረካም ቢያረካም ብናስረዳ ምክንያታዊ ነው ብዬ ነው።
ይሄ ችግር እኮ የዘንድሮ ችግር ብቻ አይደለም። ከጥንት ጀምሮ በመጽሐፍ ቅዱስም ውስጥ ተጠቅሷል። በነገራችን ላይ አዲስ አሮጌ ጨርቅ ላይ አዲስ ጨርቅ ብትጥፍበት ይቀደዋል፣ አሮጌውንም ጭምር እንጂ የሚሰጥህ ጥቅም ይጎዳሃል። እና እንግዲህ ከነ ጉዳቱም ቢሆን ከብርድ ይሻላል፣ ራቁትን ከመሆን ይሻላል። እና እየጣፍከውም ቢሆን ትለብሳለህ። ግን በተለያየ ጊዜ በተሻለ ጊዜ ጥረት አለመቋረጡ ነው ዋናው አስፈላጊ ነገር። ልብስህም ቢሆን አሮጌውን እያስወገድክ በአዳዲስ እራፊዎች በጣፍከው ቁጥር ልብስ የተሻለ አዲስ እየሆነ ነው የሚሄደውና ቴክኖሎጂውም ነገር እንደዚሁ ነው የሚመስለኝ።
ቴክኖሎጂ ፍጹም አይደለም፣
ፍጹም አይደለም። የሰው ልጅ ስራ እኮ ነው። ቴክኖሎጂ እኮ የሰው ልጅ ስራ እኮ ነው።
ይቅርታ መጠየቃችንና ኃላፊነት መውሰዳችን እያወጣን አይደለም። አድማጮች የገጠሙን ችግሮች እንደው በባዶ ሁልጊዜ ቴክኒክ ችግር ገጠመ ሲባል ጠቅላላ ሀሳብ ነው ሁሉ ነገር የሚገልጽ ነው።
ይሄ የሚያሳየው ቅድም እንዳልኩ ለአድማጮቻችን የተሻለ አገልግሎት ለማድረግ በምናደርገው ሩጫ ላይ የሚደርሱብን መደነቃቀፎች ናቸው። በተጣደፍኩ ቁጥር የሚደርስብን መደነቃቀፍ ነው እና ይረዱልናል የሚል እምነት ነው በእኛ በኩል ያለው።
በድጋሚ ይቅርታ እንጠይቃለን።
ዝግጅታችን እንግዲህ ከተሳካ ተሰርቶ ቴክኒሽያኖቹ አንድ መላ ከመቱልን የምናስተላልፋቸው የምናሰማችሁ ዝግጅቶች አሉ። እሰጥ አገባን ይዘናል በሁለተኛው አጋማሽ ዝግጅታችን። እንደዚሁም ደግሞ አፍሪካን የዓለም ጋዜጦች ወይም የአሜሪካ ጋዜጦች እንዴት ነው የሚያዩት የጋዜጦች ዳሰሳ ዝግጅትም አለን። አሁን ከምሽቱ 4:23 ነው አዲስ አበባ ላይ። እስቲ እግረ መንገዳችንንም እንደዚሁ ሰሞኑን የዓለም ስጋት ስለሆነው ስለ ዚካ ቫይረስም እንደዚሁ አንስተን አሁን በተለይ ለኢትዮጵያ በጣም ትልቅ ስጋት የሚሆን ይመስለኛል ዚካ። ምክንያቱም አንደኛ ኢትዮጵያ በኦሊምፒክ መድረክ ላይ ምን ያህል ግዙፍ ተደማጭነት የምትታይ ሀገር እንደሆነች ታውቃለህ አሉላ። ደግሞ የፊታችን ነሐሴ ውስጥ የሪዮ ኦሊምፒክ ይካሄዳል እና በዚህ ሁኔታ ኢትዮጵያ ምን ዝግጅት እያደረገች ነው? የጤና ባለስልጣናቷ ምን እያደረጉ ነው? የስፖርት ባለስልጣናቷ ምን እያደረጉ ነው? ከአሁኑ ከብራዚል ባለስልጣናት ጋር እየተነጋገሩ ነው ወይ? እንዲህ አይነት ነገሮች ላይ ማሰብ ጥሩ ይመስለኛል።
ልክ ነው ሰለሞን፣ በጣም ትልቁን ጉዳይ ነው ያነሳኸው። የዚካ ቫይረስን ጉዳይና ስርጭቱን በተመለከተ በቅርቡ ከአንድ ዓመት በፊት በደረሰው ዓለም አቀፍ ወረርሽኝ ኢቦላ ላይ እንዳደረግነው ሁሉ ልዩ ዝግጅቶቻችን በእኔ እናንተ በምናዘጋጃቸው ብቻ ሳይሆን ወቅታዊ የሆኑ ሌሎች መስኮቶችንም ከፍተን እንደምናቀርብ ከወዲሁ እናስረዳለን ወይም ለመግለጽ እንወዳለን። አሁን የቴክኒክ ችግሩ ተፈቷል እያለን ነው ንጉሱ። መግቢያውን ላስታውስ። ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ አቃቤ ሕግ በሽብር ወንጀል ክስ ለመሰረተባቸው ለአቶ ዘላለም ወርቅ አገኘሁ የመከላከያ ምስክርነቱን ሰጠ። ተከሳሽ ወስደዋቸዋል ወይም ወስደዋል የተባሉት ስልጠናዎችም ከሽብርነት ጋር አይገናኙም ነው ያለው። ሌላው የመከላከያ ምስክር አቶ አንዳርጋቸው ጽጌም እንዲቀርቡ ትእዛዝ እንደሚሰጥ ገልጾ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል ይለናል መለስካቸው አምሃ። የዛሬውን ውሎ የችሎት ውሎ ተከታትሎ እንሆ
የፌደራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነዘ ዓለም ወርቅ አገኘው የክስ መዝገብ በሽብር ወንጀል ከተከሰሱት 10 ተጠርጣሪዎች መካከል የቀረበባቸውን ክስ እንዲከላከሉ ከወሰነባቸው አምስቱ አንደኛው ተከሳሽ አቶ ዘላለም ወርቅ አገኘው ከቆጠሯቸው የመከላከያ ምስክሮች መካከል ወህኒ ቤት የሚገኘው ጋዜጠኛ እስክንድር ነጋ ዛሬ ቀርቦ የምስክርነት ቃሉን ሰጥቷል። ተከሳሽ የመከላከያ ምስክሩን እንዲመሰክርላቸው የፈለጉት በሁለት ጭብጦች ላይ እንደነበረም ለፍርድ ቤቱ ገልጸዋል። አንደኛው ጡመራ ወይንም በደረገጾች ላይ መጣጥፎችን ማቅረብ ምንድነው? የሽብር ድርጊት ሆኖ ይቆጠራል የሚል ሲሆን አቃቤ ሕግ ተቃውሞታል። አቃቤ ሕግ እንዳስረዳው ድርጊቱን የመመዘንና የመተርጎም ድርሻ የፍርድ ቤት ስለሆነ ምስክሩ በዚህ ጉዳይ ላይ መስከር የለበትም ሲል ተቃውሟል። ፍርድ ቤቱ አቃቤ ሕግን ተቃውሞ ተቀብሎ ወደ ሁለተኛ ጭብጥ እንዲሄድ አዟል። ሁለተኛው ጭብጥ በአቃቤ ሕግ ክስ እንደተመለከተው ተከሳሽ ወስዷቸዋል የተባሉት የሰብአዊ መብቶች አያያዝና ምንነት፣ የአመራር ጥበብ፣ የማኅበራዊ ድረገጽ አጠቃቀምና ስነ ምግባርን በተመለከተ ሲሆን ጋዜጠኛ እስክንድር ነጋ የሥልጠናዎቹን ይዘት እንደሚያውቅ፣ ሥልጠናዎቹ በዓለም በሚገኙ አገሮች ሁሉ እንደሚሰጡና የየትኛውም አገር ዜጎች ሥልጠናዎቹን እንደሚወስዷቸው አስረድተዋል። ከሽብር ድርጊትም ጋር የሚያያይዛቸው ነገር የለም ብሏል። ሥልጠናውን ከሚሰጡ ድርጅቶችም ሲፒጄን፣ አርቲክል 19 የተባለውንና አምነስቲ ኢንተርናሽናልን ጠቅሰዋል። ፍርድ ቤቱ የጋዜጠኛ እስክንድር ነጋን የግል ሁኔታ ሲጠይቀው በግፍ ተፈርዶበት ወህኒ ቤት እንደሚገኝ፣ ጋዜጠኛ እንደነበረና ዛሬ ግን የህሊና እስረኛ እንደሆነ ገልጿል። እስክንድር ነጋ አቃቤ ሕግ በሽብር ወንጀል ክስ መስርቶበት የረዥም ዓመታት እስር ተፈርዶበት ወህኒ ቤት እንዳለም ይታወቃል። በተመሳሳይ ሁኔታ አቶ ዘላለም ወርቅ አገኘው ከቆጠሯቸው የመከላከያ ምስክሮች መካከል አቶ አንዳርጋቸው ጽጌ ቃሊቲ ማረሚያ ቤት እኔ ዘንድ የሉም በማለት እስከ ዛሬ እንዳላቀረበ ለፍርድ ቤቱ አስታውሰዋል። ይሁንና ግለሰቡ በመንግሥት ቁጥጥር ስር እንዳሉ ብሔራዊ ጸረ ሽብር ግብረ ኃይል ይፋ ያደረገ በመሆኑ ፍርድ ቤቱ ለዚሁ ተቋም ትእዛዙን እንዲሰጥላቸው ጠይቀዋል። ፍርድ ቤቱም ትእዛዙን እንደሚጽፍ አስታውቆ ምስክርነታቸውን ለመስማት ለየካቲት 16 ቀን 2008 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ዘላለም ወርቅ አገኘሁ፣ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪን ይኸው ፍርድ ቤት ነሐሴ 14 ቀን 2007 ዓ.ም በዋለው ችሎት የቀረበባቸውን ክስ እንዲከላከሉ ሲወስንባቸው የቀድሞውን የአንድነት ፓርቲ አመራር አባል እነ አቶ ሀብታሙ አያሌውን በነጻ ማሰናበቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ቀደም ሲል ወደ አስተዋወቅ ነው ወደ ዚምባብዌው ዘገባ ነው የምናልፈው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ባብ ኮርከር ሰሞኑን በሰጡት አንድ አስተያየት ዚምባብዌ አዲስ ዓለም አቀፍ ብድር ልታገኝ የምትችለው በርካታ ለውጦችን ተግባራዊ ካደረገች ነው ብለው ነበረ። የዚምባብዌ ገንዘብ ሚኒስትር ግን ይህንን ሐሳብ ውድቅ አድርገውታል። ፓትሪክ ቺናማሳ ናቸው። ሴባስቲያን ሞፉ ዘግቧል ከሐራሬ። አዲሱ አበበ እንደሚከተለው ያቀርበዋል።
ሴናተር ባብ ኮርከር ባለፈው ሳምንት ነበር ይህን ሐሳብ ያቀረቡት። ጥያቄው የተሰነዘረው የዩናይትድ ስቴትስ መንግሥትን ተወክለው እንደ የዓለም ባንክ፣ ዓለም አቀፍ የገንዘብ ድርጅት IMF እና የአፍሪቃ ልማት ባንክ ውስጥ ለሚገኙ ባለሥልጣናት ሲሆን ጥያቄውም ዚምባብዌ የሰብአዊ መብት ይዞታዋንና የዲሞክራሲያዊ ሥርዓት አካሄዷን ካላሻሻለች ምንም አይነት የብድር ጥያቄ እንዳይስተናገድ የሚል ነበር። ይህን ለዩናይትድ ስቴትሱ የገንዘብ ሚኒስትር ጃክ ሉ የተላከውን ደብዳቤ በተመለከተ የዚምባብዌ የገንዘብ ሚኒስትር ቺናማሳ ሲመልሱ ዚምባብዌ ውስጥ ምን እየተካሄደ እንደሆነ ሴናተር ኮርከር የሚያውቁት ነገር የለም ብለዋል።
He needs to be educated on a wide range of issues that affect Zimbabwe, and he should not be swayed.
ዚምባብዌን በተመለከተ በብዙ ነጥቦች ዙሪያ ግንዛቤ ሊኖራቸው ይገባል። ስለ ዚምባብዌ የተዛቡ መረጃዎችን ይዘው ብቻ መንጎል የለባቸውም። በመጀመሪያ ደረጃ ሴናተሩ ከእኛ ጋር ግንኙነት ያላቸውን የዓለም ባንክ፣ የአፍሪካ ልማት ባንክንና ዓለም አቀፍ የገንዘብ ድርጅት IMFን በጉዳዩ ላይ ማሳተፍ ነበረባቸው። ሴናተር ባብ ኮርከር ይህን አቋም መያዛቸው ግን አስደንቆናል።
የዚምባብዌው የገንዘብ ሚኒስትር በዚህ ሳምንት መጀመሪያ ገደማ በተናገሩት ቃል ለዚያች አገር አዲስ የተመደቡት አምባሳደር ሃሪ ቶማስ ጁኒየር በጉዳዩ ጣልቃ እንዲገቡበት እንደሚያደርጉና ፕሬዝዳንት ባራክ ኦባማም ስለ ፕሬዝዳንት ሮበርት ሙጋቤ መንግስት ትክክለኛ ግንዛቤ እንዲያገኙ ለማድረግ ማቀዳቸውን ገልጠዋል። የዚምባብዌው ፕሬዝዳንት በአገሪቱ የህግ የበላይነትን እንዲያከብሩና ትክክለኛና አሳማኝ የምርጫ ሁኔታዎችን እንዲያስቀምጡ የሚጠይቅ ደብዳቤ ነው ሴናተር ኮርከር የጻፉት። እነዚህ ሁኔታዎች ካልተሟሉ በአበዳሪ ተቋማት ውስጥ የሚገኙ የዩናይትድ ስቴትስ መንግስት ልዑካን ከዚምባብዌ ለሚመጣ የብድር ጥያቄ አሉታዊ መልስ እንዲሰጡ ነው ሴናተሩ በደብዳቤያቸው ያሳሰቡት። በሴናተር ኮርከር ደብዳቤ መሰረት ዚምባብዌ ለዓለም ባንክ፣ ለዓለም አቀፍ የገንዘብ ድርጅት IMF እና ለአፍሪካ ልማት ባንክ የ1.9 ቢሊዮን ዶላርስ ባለ ዕዳ ነች።
ለምሽቱ የመጨረሻው ዳድረግ ነው የትንታኔ ርዕስ እንሻገር። እስላማዊ ጽንፈኛ ቡድን አይሲል በማህበራዊ መገናኛ ብዙሃንና በሌሎች የፕሮፓጋንዳ ማሰራጫዎቹ በሚያስተላልፋቸው መልእክቶች አማካኝነት በብዙ ሺህ የሚገመቱ ተዋጊዎችን ይመለምላል። የጉዳዩ አዋቂዎች እንደሚሉ ከሆነ ታዲያ የአሸባሪውን ቡድን የፕሮፓጋንዳ መልእክቶች ለማምከን የሙስሊሙ ማህበረሰብ ግዙፍና አይነተኛ ጥረት ይጠይቃል። የአሜሪካ ድምፁ መሐመድ ኤልሺናዊ ያጠናቀረውን ዘገባ ትዝታ በላቸው ታቀርበዋለች።
ሁሉም ለፍጹምነት የቀረበ ፍጹምነት የሰፈነበት እስላማዊ መንግስት ለመመስረት ሙስሊሞች በሙሉ መሳተፍ አለባቸው ይላል ጽንፈኛው ቡድን አይስል በፍርሃት ቀስቃሽ ውዥንብርና ማስጠንቀቂያ በታጀበ ፕሮፓጋንዳው። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ከትላንት በስቲያ ረቡዕ ለሙስሊም አሜሪካውያን ማህበረሰብ ባደረጉት ንግግር በእንግሊዘኛው ምህጻረ ቃል አይስል እና አይሲስ በመባል መጠሪያዎች የሚታወቀው አሸባሪ ቡድን ስለሚያሰማው የሐሰት መረጃ አደገኝነት አሳስበዋል።
Groups like ISIL are desperate for legitimacy. They try to portray themselves as religious leaders and holy warriors who
አይሲልን የመሳሰሉ ቡድኖች ትክክለኛ መስለው ለማቅረብ የማያደርጉት የለም። ራሳቸውን ለእስልምና እንደቆሙ የሃይማኖት መሪዎች የያዙትንም እንደ ቅዱስ ጦርነት አድርገው ለመሳል ይጥራሉ። ለመልካም ዓላማ የቆሙ ለማስመሰል የሚያደርጉትን እነፍጋቸዋለሁ። ያን መፍቀድ የለብንም።
በአይስል ከተገደሉት የሚበዙት ንጹሃን ሙስሊሞች ወንዶች፣ ሴቶችና ህጻናት መሆናቸውን ፕሬዝደንቱ አስታውቀዋል። አምባሳደር አልበርቶ ፈርናንዴዝ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የጸረ ሽብር ማዕከል የቀድሞ የኮሙኒኬሽንስ ፕሮግራሞች ዳይሬክተር ናቸው። መጠኑ አሁንም እጅግ የበዛ መሆኑ የሚነገርለት ጽንፈኛው ቡድን በራሱና በሌሎች የፕሮፓጋንዳ መረቦች አማካይነት የሚያሰራጨውን አጥፊ መልእክት ለመዋጋት ሙስሊሞች በሙሉ መደጋገፍና መተባበር አለባቸው ነው የሚሉት። ለዚህም የማህበራዊ መገናኛ ብዙሃን አይነተኛ መንገድ ነው ባይ ናቸው።
You need Muslims who are people of conviction, who are eloquent people.
በእምነታቸው ጽናት የሚታወቁት ሙስሊም አማንያን በማህበራዊ መገናኛ ብዙሃን መድረክ ሐሳባቸውን በጥራት መግለጽ የሚችሉ የማህበረሰቡ አባላት፣ የጽንፈኝነትን አስተሳሰብ የሚፈጥኑ ሰዎች ያስፈልጋሉ። የተሳሳተ መንገድ የሚከተሉትን ወደ ሰላማዊ መንገድ የሚመሩ አዋቂዎችም መኖር አለባቸው።
ፈርናንዴዝ አክለውም በአይሰል ሳቢነትና ቀን ተቀን ይበልጥ እየተስፋፋ የሚሄድ አይበገሬ ድርጅት አስመስሎ በሚያቀርበው ለተረት የቀረበ አስተሳሰብ ላይ ከባድ ጉዳት ያደረሰውን ቡድኑ በኢራቅ ይቆጣጠረው ከነበረው ይዞታው 40 በመቶ ያህሉን ያስለቀቀው ወታደራዊ ዘመቻም ምንነት ገልጠዋል።
ዝግጅታችን ይቀጥላል። ክብራትና ክብራን አድማጮች፣ ሁለተኛውን አጋማሽ እንጀምራሁን አፍሪካ በጋዜጦች ነው።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጭብቅ ያቀርባል። ቻይና በጅቡቲ የባህር ኃይል ሰፈር እንደምትሰራ ታወቀ። የደቡብ አፍሪካ ቀውስ እንደተባባሰ የአፍሪካ ህብረት ዘገባ ጠቆመ። ጃኮብ ዙማ ለመኖሪያ ቤታቸው እድሳት ከወጣው ገንዘብ የተወሰነውን ለመክፈል ተስማሙ። በሰሜን ምዕራብ ኢትዮጵያ ከዚህ በፊት መኖራቸው ያልታወቀ አንበሶች ተገኙ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኢንተርናሽናል ቢዝነስ ታይምስ የተባለው ድረገጽ በዘገበው መሰረት ቻይና የቀይ ባህርን አፍ ከግዙፍ የህንድ ውቅያኖስ ጋር በሚገናኝባት ትንሿ ሀገር ጅቡቲ በቅርቡ የባህር ኃይል ሰፈር ልትገነባ ነው። ቻይና የምትገነባው ቋሚ የባህር ኃይል ሰፈር የመጀመሪያው የቻይና በውጭ ሀገር የተገነባ ወታደራዊ ሰፈር ይሆናል። ይህ ወታደራዊ ሰፈርም ቻይና ለአረብ ባህረ ገብ መሬት ተደራሽነት እንዲኖራት ያደርጋል። ከሰሃራ በመለስ ባሉት የአፍሪካ ሀገሮች ያላትን የመዋዕለ ንዋይ ይዘት አጠገብ ኃይል እንዲኖራት ያደርጋል። ይሁንና የምትጠቀመው ቻይና ብቻ ሳትሆን ጅቡቲም በበለጠ ትጠቀማለች። የቻይና የባህር ኃይል ሰፈር በግዛቷ መኖር፣ በእቃዎች ጭነት መውጣትና መግባት በዓለም ደረጃ ያላት ቦታ ከፍ እንዲል ያደርጋል። በኢኮኖሚ እድገት በዓለም ሁለተኛዋ ከሆነችው ቻይና ጋርም የጠበቀ ግንኙነት እንዲኖራት ያደርጋል ይላል ዘገባው። ጅቡቲና ቻይና የባህር ኃይሉን ለመገንባት ለጅምር ያህል የአስር ዓመታት የሊዝ ወይም ኪራይ ስምምነት አድርገዋል። ቻይና ለኪራዩ በዓመት 100 ሚሊዮን ዶላር ትከፍላለች። ጅቡቲ ስዊዝ ካናልንና ቀይ ባህርን ከአደን ባህረ ሰላጤ ጋር በሚያገናኘው ባብ ኤል መንደብ ስትሬት ትገኛለች። ከ900,000 ያነሰ ህዝብ ብዛት ያላት ጅቡቲ የመረጋጋት ተምሳሌት ተደርጋ ትታያለች። በአፍሪቃና በመካከለኛው ምስራቅ የመረጋጋት ችግር ካለባቸው ሀገሮች ጋር ባላት ቅርበት ምክንያት ለዓለም ወታደራዊ ልዕለ ኃያላን ጠቃሚ ቦታ ተደርጋ ትታያለች። ዓለም አቀፍ ማህበረሰብ በአካባቢው የባህር ላይ ውንብድናን ለመታገል በሚያደርገው ጥረትም ወሳኝ ሚና ይኖራታል ሲል ኢንተርናሽናል ቢዝነስ ታይምስ ድረገጽ ይገልጻል። ቻይናና ጅቡቲ ባስታወቁት መሰረት የባህር ሰፈሩ በአካባቢው የባህር ውንብድናን ለሚታገሉት የቻይና መርከቦች የሎጂስቲክስና የአቅርቦት ማዕከል ይሆናል። ቻይና በዓለም የንግድ ልውውጥ ያላትን ቦታ ያጠናክራል። ከሰሃራ በመለስ ባሉት የአፍሪካ ሀገሮች ያላትን የኢኮኖሚ መሰረትንም ከፍ ያደርጋል። ጅቡቲ በበኩሏ በአምስት ዓመታት ውስጥ በ12.4 ቢሊዮን ዶላር የሚገመት የመዋዕለ ንዋይ ፍሰት የማግኘት ዓላማ አላት። የእቃ ጭነቶች ትልልፍ ብቃቷን ለማጠናከርና ለማስፋት ስትል ጅቡቲ የወደብ ተቋሟን ለማስፋትና አዲስ አየር መንገዶችን ለመገንባት ተዘጋጅታለች። አብዛኛውን ብድር የምታገኘውም ከቻይና ነው። በተጨማሪም ቻይና በ4 ቢሊዮን ዶላር ጅቡቲን ከኢትዮጵያ ጋር የሚያገናኝ የባቡር ሀዲድ እየገነባች ነው። በዓለም እጅግ ፈጣን የኢኮኖሚ እድገት ከሚያሳዩት ሀገሮች መካከል አንዷ የሆነችው ኢትዮጵያ ወደ 90% የሚጠጋው ከውጭ የምታስገባው ዕቃ የሚያልፈው በጅቡቲ በኩል ነው። የባቡር ኃይሉ ኢትዮጵያ ወደ ውጭ ዓለም ተደራሽነት እንዲኖራት ያደርጋል። ጅቡቲ ደግሞ እያደገ በመሄድ ላይ ላለው የ95 ሚሊዮን ህዝብ ገበያ ተደራሽነት እንዲኖራት ያደርጋል። ለቁልፍ የአፍሪቃና የመካከለኛው ምስራቅ ሀገሮች ያላት መውጫ እንዲጸናም ያደርጋል። ጅቡቲ የመልክዓ ምድራዊ አቀማመጧ የአፍሪቃ ሲንጋፖር እንድትሆን ሊያደርጋት ይችላል ሲሉ የጆንስ ሆፕኪንስ ዓለም አቀፍ ጥናት ክፍል ስራ አስኪያጅ ደቦራ ብራትግም አስገንዝበዋል በማለት ኢንተርናሽናል ቢዝነስ ታይምስ የተባለው ድረገጽ ላይ የወጣው ጽሑፍ ለንባብ አብቅቷል። አንድ ስለ ደቡብ ሱዳን ሁኔታ ለአፍሪካ ህብረት የቀረበ ዘገባ በአዲሲቱ ሀገር ስለሚካሄደው ጦርነት የጨለመ ገጽታ ማንጸባረቁን ኒውዮርክ ታይምስ ጋዜጣ ዘግቧል። ለተከሰተው ሰብአዊ ቀውስ ተጠያቂዎቹ የመንግስት ኃይሎችና አማጽያን እንደሆኑም ዘገባው ጠቅሷል። በአፍሪካ ህብረት የተመደበው ገምጋሚ ኮሚሽን ባለፈው አርባ ወጣው ባለዘጠኝ ገጽ ዘገባ 5 የተኩስ ማቆም ስምምነት ጥሰቶችን መዝግቧል። የመንግስት ኃይሉ ተጠያቂነት ባለፈው ጥቅምት ወር 50 ሰዎች በእቃ ማሸጊያ ኮንቴይነር ውስጥ ታፍነው የሞቱትንም ያቅፋል። አማጽያኑ ደግሞ ባለፈው ታህሳስ ወር የተባበሩት መንግስታት ድርጅት ጀልባዎችን ዘርፈው በሲቪሎች ላይ የደፈጣ ጥቃት በማካሄድ 24 የሚሆኑ ሰዎችን ገድለዋል ወይም አቁስለዋል። ብዙም መረጋጋት የለም። ኢኮኖሚው በሚያሳስብ ሁኔታ ወድቋል። ግጭትም እንደቀጠለ ነው ሲል ዘገባው ዘርዝሯል። የውጭ ገንዘብ ተቀማጭ በፍጥነት እያሽቆለቆለ ነው። የገንዘብ ግሽበት እየናረ የሀገሪቱ ገንዘብ ዋጋም እየወደቀ ነው። በብዙ ሺህ የሚቆጠሩ ሰዎች አልቀዋል። በብዙ ሺህ የሚቆጠሩ ሰዎች ደግሞ ረሃብ ተደቅኖባቸዋል ይላል ዘገባው። በህብረት የወሲብ ጥቃት የመፈጸም ተግባር፣ በሲቪሎች ላይ ፍጅት የማካሄድና በግዴታ ሰውን የመብላት ተግባር እንዲፈጸም መደረጉንም የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ ጠቅሷል። የተባበሩት መንግስታት ድርጅት ጠበብት ቡድን ደቡብ ሱዳንን በሚመለከት ያወጣው ሌላ ዘገባ በበኩሉ ሁለቱም ተዋጊ ወገኖች የመሳሪያ ክምችታቸውን ለማጠናከር እየሞከሩ ነው። የሀገሪቱ መንግስት በቅርቡ 3 ወታደራዊ ሄሊኮፕተሮችን ገዝቷል። ይህም ጦርነቱን ወደ ማስፋት አምርቷል። በመንግስት ውስጥ ግጭቱ በወታደራዊ መንገድ እንዲፈታ የሚፈልጉትን ወገኖች አበራቷል ይላል የተባበሩት መንግስታት ድርጅት ዘገባ። አማጽያኑ በበኩላቸው የመንግስቱን ያህል ባይሳካላቸውም ከተለያዩ ምንጮች መሳሪያ ለማግኘት እየጣሩ እንደሆነ ዘገባው ያወሳል። ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን በበኩሉ የደቡብ አፍሪካ ፕሬዝደንት ጃኮብ ዙማ ገጠር አካባቢ የሚገኘው የግል መኖሪያ ቤታቸውን ለማሳደስና ለማስፋት ከወጣው 23 ሚሊዮን ዶላር የተወሰነውን መልሶ ለመክፈል እንደተስማሙ ጠቁሟል። ዙማ ለመክፈል የተስማሙት ጉዳዩ ለሕገ መንግስታዊ ችሎት ሊቀርብ አንድ ሳምንት ሲቀረው ነው። እስካሁን ባለው ጊዜ ግን ለግል መኖሪያቸው እድሳት የወጣውን ገንዘብ መልሶ ይክፈሉ ለሚለው ጥሪ ጆሮ ዳባ ብለው ነበር። ኳዙሉ ናታል ክፍለ ሀገር በሚገኘው እንካንድላ መንደር ላለው መኖሪያ ቤታቸው የተደረገው እድሳት ትርኢት የሚቀርብበት ቦታ፣ መዋኛ ቦታና የከብት ማደሪያ እንደታከለበት የቢቢሲ ዘገባ ጠቁሟል። ፕሬዚዳንቱ የተወሰነውን ገንዘብ እከፍላለሁ ቢሉም ተቃዋሚዎቹ ወገኖች በሙስናው ክስ እንደሚቀጥሉ መናገራቸውን ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የናሽናል ጂኦግራፊክ መጽሔት ድረገጽ ላይ የወጣ ዘገባ በበኩሉ በሰሜን ምዕራብ ኢትዮጵያ በሚገኝ ብሔራዊ ፓርክ ወይም መናፈሻ ጠፍተው የነበሩ አንበሶች እንደተገኙ ገልጿል። አንበሶቹ አላጣሽ በተባለው ከሱዳን ጋር በሚዋሰነው ድንበር ባለው ብሔራዊ ፓርክ እንደተገኙ ያረጋገጠው ለኦክስፎርድ ዩኒቨርሲቲ የሚሰራ ለአንበሶች ጥበቃና እንክብካቤ የሚያደርግ የዱር አራዊት ጥበቃ ጥናት የሚያካሄድ አካል ነው። ጥናቱን የሚያካሄደው ክፍል መሪና ቡድናቸው በቦታው ድረስ ሄደው በአካባቢው አንበሶች እንዳሉ በማያጠራጥር ሁኔታ ማረጋገጣቸውን ዘገባው ጠቁሟል። አላጣሽ ብዙም ሰዎች ያልጎበኙት ግዙፍ ቦታ እንደሆነ፣ በአካባቢው ለምዕተ ዓመታት ያህል አንበሶች የነበሩበት መሆኑና የአካባቢው ሕዝብም ስለ አንበሶቹ መኖር እንደሚያውቅ፣ ለዓለም አቀፍ ማህበረሰብ ግን አዲስ ነገር እንደሆነ ቦርን ፍሪ የተባለው ቡድን ባወጣው መግለጫ መጥቀሱን ናሽናል ጂኦግራፊክ ድረገጽ ጠቁሟል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነችን አመሰግናለሁ ለዘገባው። ሰጣ ገባ ይቀጥላል። በወቅታዊ የኢትዮጵያ ፖለቲካ ጭብጦችና ጥያቄዎች ላይ ትኩረት ያደረገ ተከታታይ ክርክር የመጨረሻ ክፍል ነው ሰጣ ገባ ዛሬ ይዞ የቀረበው። ለኢትዮጵያ ሕዝብ ሕይወት መሻሻል ይበጃሉ በሚሉ የሚነሱ አማራጮችና መላዎች፣ ፈተናና የለውጥ ጥያቄዎች በክርክሩ ተመዝነዋል። አሉላ የፕሮግራሙ አዘጋጅና አቅራቢ አንተውነህ ላንተው ልልቀል።
አመሰግናለሁ ሰለሞን። ተከራካሪዎችን ባጭሩ ላስተዋውቅ፣ ዶክተር ጌታቸው በጋሻውና ዶክተር ታየ ጽጌ ናቸው። አሁን በሚነሱት በተቃዋሚው ጎራ ያሉ ሀሳቦችን በተለያየ አቅጣጫ ከማየት ባሻገር ሶስተኛ አካል በስልጣን ላይ ያለው ኃይል ነውና በስልጣን ላይ ያለው ኃይል ሊቀርቡ የሚችሉ ሀሳቦችንም እናስተናግድ። በዚህም ክርክር ላይ ሁለታችሁም በተመሳሳይ አግላይ የሆነ ስርዓት ነው፣ ለሌሎች ቦታ የማይሰጥ ጠባብ አመለካከትን የሚያራምድ ነው ብላችሁ፣ ሁሉን የሚያካትትና ማንም የማይገለልበት ስርዓት ነው መምጣት ያለበት ብላችኋል። ያ ማንም የማይገለልበትና ሁሉን የሚያካትት ስርዓት ኢህአዴግ ራሱንስ ይጨምራል ወይ? ለለውጥ ዶክተር ጌታቸውን ላስቀድም።
እሺ፣ መልካም አመሰግናለሁ ለዚህ ጥያቄ። ወደዚህ ከመምጣቴ በፊት ከዶክተር ታዬ የሰማሁት ጥሩ ነገር አለ። ይሄ አሁን ያነበብኩት በሸንጎ ድምፅ ላይ የወጣው ልዩ እትም የሸንጎ አቋም አይደለም ነው የሚሉት ማለት ነው። እኔ ፈጥሬ አይደለም፣ ዶኪመንቱ አለላችሁ፣ ከነቀኑ ነው የሰጠዋችሁ። በሸንጎ ስም የተቀመጠ ነው። ይሄንን በጽሁፍ የወጣውን በጽሁፍ እንግዲህ የእኛ አቋም አይደለም ብሎ
አይደለም፣ ትክክል አይደለም ዶክተር ጌታቸው፣ እንደዛ ማለት አይደለም።
በዛ ካምበናማ ይሄንማ መታገል አለብን፣ መቃወም አለብን። ጎጂ ነው፣ ተስፋ የሚሰጥ ሳይሆን ተስፋ የሚያስቆርጥ ነው። ጎሰኛ ነው፣ አገርን የሚከፋፍል ነው አሁን ያለው እንቅስቃሴ እኮ ነው የሚለው ይሄ ወረቀት። ይሄ ሆኖ በአንድ በኩል እንደ ደግሞ በሌላ በኩል ከሌሎች ጋር አንድነት ፈጥረን እንታገላለን፣ ህብረት ይፈጠር እንዴት ልትሉት ይችላላችሁ? ኮንትራዲክተሪ ነው እና ምትል በፊት ማወቅ አለባችሁ። ከዛ ወደ ተቀረበልኝ ጥያቄ ሄዳለሁ። ባያቋርጡን ደግሞ ጥሩ ነው ዶክተር ታዬ።
እሺ፣ በዚህ ነጥብ ላይ እንድመለስበት እድል
ሰጥቶታለሁ። ልዩነት አለው፣ ሁለት የሚጋጭ ሀሳብ ነው ብለዋል ዶክተር ጌታቸው። ለእርሱ እድል ሰጥቶታለሁ። አሁን ዶክተር ጌታቸው
እሺ፣ እና ወደ ተጠየቀው ያ ኢትዮጵያ ውስጥ የሚመጣው የፖለቲካ ስርዓት ሁሉም ማሳተፍ አለበት። ብሔራዊ እርቅ የሚካሄድበት ያንን የሚያስተናግድ ስርዓት መሆን አለበት። ስለዚህ ወያኔ እንደ ወያኔነቱ እንደ ኢህአዴግነቱም ከፈለገ ሊሳተፍ የሚችልበት መሆን አለበት። በሰላም ካመነና ኔጎሽየት ለማድረግ ለመደራደር በዴሞክራሲ ማለት እኩል የመሳተፍ መብት ለሁሉም የሚከበርበት የፖለቲካ እስረኞች በሙሉ ተለቀው፣ የፖለቲካ ድርጅቶች በሙሉ ህጋዊ ሆነው የመንቀሳቀስ የማደራጀት እና የመሰብሰብ መብታቸው ተጠብቆ ሰብአዊ መብት በሙሉ ተጠብቆ የህግ የበላይነት ነግሶ እነሱም ለመሳተፍ መቻል አለባቸው። ግን ያን እነሱም ራሳቸው ሊቀበሉ እንደማይችሉ ከወዲሁ አረጋግጥላቸዋለሁ። ለዚህ ነው ምርጫውንም 100% ተቆጣጠርኩ የሚለው። ለዚህ ነው በሀቀኝነት ኢን ጉድ ፌዝ ኔጎሽዬሽን ስምምነቶችን ለማድረግ ያልቻለው። በጉልበት ብቻ ነው መግዛት ያለበት እና ኤትኖክራሲ ወይም የጎሳዊ መንግስት መስርቶ በዛ የአገሪቱን ኢኮኖሚ በሙሉ ተቆጣጥሮ ለመኖር ነው። ያንን ለማድረግ ደግሞ የጦር ኃይሉን፣ የጸጥታውን፣ የአስተዳደሩን፣ የመሬት ይዞታውን ይህን ሁሉ መስሪያ ቤቶች መቆጣጠር አለበት። እነኚህን ግን በዴሞክራሲያዊ መንገድ ሊያገኝ ስለማይችል በሚቀጥለው ሁሉን አሳታፊ በሆነ ዴሞክራሲያዊ መንግስት ውስጥ ለመምጣትም ፈቃደኛ አይሆንም። ሰውን ለማታለል ብቻ ነው እቺ በየአምስት አመቱ የምትመጣው ምርጫ ምናምን ነገር እያለ የሚሄደው እንጂ እውነት እሷን ለመተግበር አይደለም።
መልካም፣
አመሰግናለሁ።
መልካም ዶክተር ጌታቸው። ዶክተር ታየ ቀደም ብሎ ዶክተር ጌታቸው ባነሱት እና ጅታችሁ ቀደም ሲል ያወጣው የአቋም መግለጫ ከአሁኑ ጋር ይጋጫል፣ እንዴት ነው የምታስታርቁት የሚል ሀሳብ አቅርበዋል። ለእሱ በአጭሩ መልስ ይስጡና ይሄ ማንንም ያላገለለ ሁሉን የሚያካትት ለውጥ በምን መልኩ ነው መካሄድ ያለበት ይላሉ? የመጨረሻው እድል የእርሶ ነው።
አመሰግናለሁ አቶ አሉላ። ወደ መግለጫው ልመለስ። መግለጫው በማንኛውም መልኩ የኢትዮጵያን አንድነት ከሚፈልጉ ኃይሎች ጋር በኢትዮጵያ ክልል ውስጥ የኢትዮጵያ ችግር ይፈታል ብሎ ከሚያምኑ ኃይሎች ጋር ምንም ችግር የለውም፣ መስራት ይችላል። ነገር ግን እቺን አጋጣሚ በመጠቀም ወደ ሌላ ጽንፍ ለመውሰድ የሚፈልጉ ኃይሎች ካሉ አይገባም፣ መደረግ የለበትም ለማለት ነው። ከዛ ውጪ በተፈለገው መንገድ ቢተረጎም ከሸንጎ አቋም ጋር የሚጋጭ አይደለም። እኛ ለማሳሰብ የፈለግነው አጉል አይነት እንቅስቃሴ ወደ ጽንፈኝነት በተለይም ወደ መገንጠል የሚሄዱ ኃይሎች ካሉ ከሌሉ የሉም፣ ምንም ችግር የለብንም። ያ ነገር ካለ ግን መቆም አለበት። ሁላችን በአንድ ላይ በጋራ ሆነን ስንታገል ነው እያንዳንዱ የኢትዮጵያ ዜጋ ነጻ የሚወጣው ብለን ነው የምንታገል ያለ ነው። ስለዚህ ሸንጎ አቋም ጋር የሚጋጭ አይደለም። ይሄንን ነገር ላሰምርበት ፈልጋለሁ። ይቅርታ ዶክተር ጌታቸው ታቋርጠኝ ብለው ነበር እኮ እና ይቅርታ ጠይቄ ነበር። እርስዎ ለምን ያቋርጡኛል? ሁለተኛውን ቅድም ባነሳኸው ላይ አገዛዙን ያሳትፋሉ። ከዛ አንድ እርምጃ ወደኋላ ልሄድና ሸንጎ አሁን ሶስተኛ ጉባኤው ሲያካሄድ የወሰነው ሁለት መሰረታዊ ነገሮች አሉ። አንደኛ በሰላማዊ ትግል ትግሉን ማካሄድ ነው። ሁለተኛ ብሔራዊ እርቅና መግባባትን ማምጣት ነው። ብሔራዊ እርቅ ሲባል አሁን ሁለተኛውን ያነሳውን ጥያቄ የሚመልስ ነው። ሰላማዊ ትግል ትንሽ ለመጠቆም ያክል ምርጫ 100% አገዛዙ አሸነፍኩ ስላለ ሰላማዊ ትግል ተዘጋ፣ በር የለም፣ ከእንግዲህ በኋላ አለቀለት የሚባል አይደለም። አሁንም እያደረጉት ነው። አገር ቤት በርካታ መንገዶች፣ በርካታ እንትኖች አሉ። የሰላማዊ ትግል ተቃውሞን ማሰሚያ በተለያየ መልክ ሰልፍ ይደረጋል፣ የኢኮኖሚ ቦይኮት ይደረጋል፣ ምርጫ ውጤትን አልቀበልም ብሎ ሰልፍ ይደረጋል፣ የፖለቲካ ታማኝነት ይነፈጋሉ። 200+ መንገዶች አሉ ሰላማዊ ትግል ማድረግ ገና። አዎ አንዱ በር ተዘጋ፣ ያንንም ቢሆን አልቀበልም ብለ ሰልፍ ስትወጣ የሰላማዊ ትግል እያረክ ነው፣ እየታሰርክ ነው፣ እየሞትክ ነው፣ ከስራ እየተፈናቀልክ ነው ያንን የምታደርገውና እንደ ቀላል ነገር ባይቆጠር ጥሩ ይመስለኛልና ሰላማዊ ትግል ያበቃለት ወይም በሩ የተዘጋለት ብሔራዊ እርቅ ነው። አሁን ቅድም አቶ ዋሉላ ላነሳው ያቄ ብሔራዊ እርቅ በመጀመሪያ ደረጃ ከራሳችን ጋር እኔ እንደ ራሴ ወይም ድርጅቴ ውስጥ መታረቅ አለብኝ። ከዛ ሰፋ ስናደርገው በድርጅቶች መካከል ያለው የድሮ ታሪካችንን የድሮ አለመግባባቶችን አስወግደን አሁን አገር አደጋ ላይ ነች፣ እንዴት ነው የምናድነው? አሁን ከእንግዲህ በኋላ እንዴት ወደፊት እንሄዳለን? ሁላችንም እኮ የምንለው የኢትዮጵያ ሕዝብ ነው ይህንን ነገር የሚወስነው። የስልጣን ምንጩ የኢትዮጵያ ሕዝብ ነው። ዲሞክራሲያዊ ስርዓት እንዲመጣ ነው የምንታገለው። ኢትዮጵያ አንድነት ተጠብቆ ዜጎች መብታቸው እንዲከበር ነው የምንታገለው እስካልን ድረስ አሁን ከራሳችን ድርጅቶች እንደምንፈላለግና ስንተባበር እንደምንጠነክር ተረድተን ያንን ለማድረግ መዘጋጀት አለብን። ስለዚህ የድሮ እንትኖቻችንን ወደ ጎን ማድረግ አለብን። እስካሁን ድረስ ያለው አገዛዝ በጎሳ በብሔር በመደብ በተለያየ ጥቅማ ጥቅም ከፋፍሎ ነጣጥሎ ነጣጥሎ ነው ያለው። ይሄንን ነገ ጠዋት በራሱ ላይ የሚመጣ ነው። ይሄ አገዛዝ ዘላለማዊም አይደለም። ስለዚህ ለዘለቄታው ሀገራችን ሁኔታ ስናይ የኢትዮጵያ ህዝብ በጋራ መታገል ስላለበትና አብሮም መኖር ስለሚገባው የተለያዩ ሃይማኖቶች፣ የተለያዩ ብሔሮች፣ የተለያዩ የህብረተሰብ ክፍሎች በህዝብ ውስጥ ያለውም ችግር ወይም አለመግባባት መፈታት አለበት። እነዚህን ስናደርግ ብሔራዊ እርቅን ስናደርግ ያላስፈላጊ ደም መፋሰስን እናቆማለን። ያላስፈላጊ የጦርነት እሽክርክሪት ውስጥ እንዳንገባ እንሆናለን። ንብረት አይወድምም ለወደፊት ሀገር ግንባታ የሚጠቅም በመሆኑ። ስለዚህ ምንድን ነው አገዛዙን ይጨምራል ወይ? የስ ይጨምራል። ነገር ግን ወደፊት በሚወጣው የሀገሪቷ ህግ መሰረት ቀንደኛ መሪዎች በሀገሪቷ ህግ መሰረት ይዳኛሉ። አብዛኛው የኢህአዴግ አባል የህወሓት አባል እየሆን የሚታገለው ከህዝብ አብራክ የወጣ ነው። ጎረቤቱ ያለውን ህዝብ ልጆች ነው እያሰረ እየደበደበ ያለው። ነገ ጠዋትም ወደ ተመሳሳይ ችግር በራሱም ላይ እንደሚደርስ አውቆ ወደ ህዝብ እንዲዞር መሆን አለበት። ስለዚህ የአገዛዙን አባላት ይጨምራል። ቅድም አሁን ዶክተር ጌታቸውም እንዳሉት አሁን ምን መጣብኝ ወይም ደግሞ ምን እፈልጋለሁ ብሎ ነው ልደራደርስ የሚለው? መደራደር እንኳን ቢኖር እሱ በደረጃ የሚመጣ ነው። ወደፊት ብሔራዊ እርቅ ሲባል ከአጠቃላይ የኢትዮጵያን ህዝብ የሚወክል ነው፣ በድርጅትም በግለሰብም በምንም። ስለዚህ ለወደፊት እንኳን በዚህ ብሔራዊ እርቅ ፕሮሰስ ለማስኬድ ሂደት ነው እና ተጽዕኖ የግድ ማድረግ አለበት። በውስጥ ከውጭ ምዕራባውያን የሚረዱትን ዘርፈ ብዙ ነው ትግሉ መሆን ያለበት እና ያን ጊዜ በሌሎች ሀገርም ታይቷል። ተገዶ መደራደር ይጀምር ይሆናል። ካልጀመረ 100 ሚሊዮን የኢትዮጵያን ህዝብ ለዘላለም አፍኖ በጠመንጃ መግዛት አይቻልም። የጎደለው ነገር አመራር ነው።
መልካም መልካም። ሌሎች ወቅታዊ የሆኑ ምናልባትም ዘለቄታ ያላቸውና ሌሎች ወገኖችን የሚያሳትፉ ክርክር ብቻ ሳይሆን የውይይት ፕሮግራሞችም ይኖሩናል። በእነሱም እንጋብዛችኋለን። ለአሁኑ ግን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እግዜር ይስጥልኝ።
እኔም አመሰግናለሁ አቶ አሉላ።
አሉላንም የፕሮግራሙ ተሳታፊዎችንም አመሰግናለሁ። የፕሮግራም ማሳሰቢያ አለን አሁን
ካለፉት 3 ዓመታት ወዲህ የጀመርነው ትግል በውጭና በአገር ውስጥ ያሉት ተቃዋሚ ኃይሎችን አገናኝቶ ሀገሪቱን በሰላም ሊያሸጋግራት የሚችል ጠንካራ ተቃዋሚ ኃይል ለመፍጠር ነው በመታገል ላይ ያለ ነው። ስለሆነም እኛ የፖለቲካ ድርጅት ሳንሆን የተበታተኑትን ኃይሎች ለማሰባሰብ የሚታገል እንቅስቃሴ ነው የምናካሂደው።
ዶክተር አስፋው ተከስተ የሀገራዊ ውይይት መድረክ በሚል ስያሜ የተመሰረተው የኤርትራውያን ተቃዋሚዎች እንቅስቃሴ አስተባባሪ ናቸው። ስለ ጉዳዩ ከእርሳቸው ጋር የተደረገ ቃለ መጠይቅ በነገ ምሽት ፕሮግራማችን ይቀርባል። የቀነጨብነውን ያሰማናችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዳቮስ ስዊዘርላንድ በሚካሄደው የዓለም የኢኮኖሚ መድረክ ላይ ባደረጉት ንግግር በማንኛውም የህብረተሰብ ደረጃ ሙስናን መታገል እንደሚያስፈልግ ጫና ሰጥቶ አስገንዝበዋል። ሙስና በሚያሳስብ ሁኔታ እየተባባሰ በመሄዱ የዓለም እድገትን መረጋጋትንና የዓለም መጻኢ ዕድልን አደጋ ላይ ጥሏል ብለዋል። በመሰረቱ ይላሉ የውጭ ጉዳይ ሚኒስትሩ፣ ዜጎች ስርዓቱ በእነሱ ላይ የሚሰራና ስልጣን ላይ ያሉት ሰዎች ህዝባቸውን መጻኢ ዕድል የሚሰርቁ ሆኖ ከመሰማቱ የባሰ ነገር ሊኖር አይችልም። የሰዎችን ሞራል የሚሰብርና አፍራሽ ተግባር ነውና ሙስና ወንጀልን ስለሚመግብ ሀገሮችን ስለሚጎዳ በተለይም ሴቶችንና ልጃገረዶችን እድል ስለሚነፍግ ለአካባቢ ጥራት ብክለት ስለሚያመቻች ለሰዎች ህገወጥ ሽግግር አስተዋጽኦ ስለሚያደርግና ማህበረሰቦችን አደጋ ላይ ስለሚጥል ለማህበረሰቡ አደጋ ነው። ሙስና በስልጣን ህጋዊነት ላይ የሚኖረውን እምነት ስለሚሸረሽር ወደ ተቃውሞ ሊያመራ ይችላል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ሰዎችን ለመመልመል የሚጠቀመው ዘዴ ሙስና በመሆኑ ስለዚህ ጉዳይ ከሱ የበለጠ የተካነበት ሊኖር አይችልም። ሙስና ቅንና ተጠያቂነት ያለው መዋዕለ ንዋይ ምደባን ስለሚያዳክም የሰዎችን እድል ያሰናክላል። የንግድ ስራ ውድ እንዲሆን ያደርጋል። ለግብር ከፋዮች የመንግስታዊ አገልግሎት ዋጋ ከፍ እንዲል ያደርጋል። የዓለም የንግድ ማህበረሰብ ሙስናን ለመታገል ቅድሚያ መስጠት ያለበትም ለዚህ ነው። ዩናይትድ ስቴትስ በበኩሏ የተቻላትን ሁሉ እያደረገች ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርና የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ለመልካም አስተዳደር መርሃ ግብር በዓለም ዙሪያ ከ715 ሚሊዮን ዶላር በላይ ለግሰዋል። ይህ መርሃ ግብር ትርጉም ያለው የህዝብ ተሳትፎና ቁጥጥር እንዲኖር ይረዳል። በተቋማዊ ቁጥጥር ምክንያት ተጨባጭ የሆነ የስልጣን መለያየት እንዲያስከትል ይረዳል። ከ120 ሚሊዮን ዶላር በላይ የሚሆን ገንዘብ ለጸረ ሙስና ጥረት ተመድቧል። የዩናይትድ ስቴትስ የፍርድ ሚኒስቴር በ11 ዓመታት ውስጥ 143 ሚሊዮን ዶላር የሚሆን ገንዘብ እንዲመለስ አድርጓል። በአሁኑ ወቅት ደግሞ ከ1 ቢሊዮን ዶላር በላይ የሚገመቱ የተሰረቁ ንብረቶችን ለማስመለስ እየሰራ ነው። ዩናይትድ ስቴትስ ስልጣናቸውን በመጠቀም በሚዘርፉትና በዘረጉት መረብ ላይ ጠንከር ያለ የስለላ ዘዴ እየፈጠረች ነው። በአጠቃላይ ሙስና የዓለም ኢኮኖሚን በዓመት ከትሪሊዮን ዶላር በላይ ያስከፍላል። የውጭ ጉዳይ ሚኒስትር ኬሪ እንዳሉት የሙስና አንድምታ የእያንዳንዱን የንግድ ተቋም ይነካል፣ ሁላችንንም ዋጋ ያስከፍላል። ስለሆነም ልንታገለው ይገባል። ሙስና የሚዘወተር ሳይሆን ያልተለመደ ነገር እንዲሆን ማድረግ ያስፈልጋል ሲል የዛሬው ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን በቀሩን ጥቂት ደቂቃዎች ከእናንተው የስልክ አስተያየቶች ጥቂት።
ሄሎ ቪዎች፣ እንዴት ናችሁ? እኔ የምደውለው ከዚህ ከዩናይትድ ስቴትስ ነው። አዳመን አበራለሁ። በቅርቡ ጊዜ በሪፖርት አዳነች ባቀረበችው በዶክተር ብርሃኑ አስተያየት ለመስጠት ነበረ። ዶክተር ብርሃኑ ተመልሶ ከኤርትራ መምጣቱ ተዘግበዋል። ይህም ደግሞ በተለያየ ጊዜ ተስፋ እየተሰጠ የህዝብ ስሜት በጣም ከፍና ዝቅ የሚል ነገር ስላለው በጣም በአንዳንድ ነገር እንደዚህ አይነት ነገር ፖለቲካ በጥንቃቄ ቢወሰድ ጥሩ ይመስለኛል። ምክንያቱም ዶክተር ብርሃኑ እንዳሉት ኢያሪኮ የፈረሰች በድምፅ ብቻ የፈረሰች ኢያሪኮ ነች፣ በመቶ ሺህ ጉግል አይገዛም፣ እንደዚህ ያልክ ስሜቱን ህዝቡን እንትን እያልክ መጨረሻ ላይ የት ለመድረስ እንደሆነም ግራ ይገባል እና ራሳቸው ትንሽ የተቃረነባቸው ይመስላል የሄዱበት ጉዳይ እና እያሰቡት ያለ ጉዳይ። እንዲሁ በቀላሉ ወያኔ በቀላሉ አይወድቅም እያላሉ፣ በአንድ በኩል ደግሞ ቶሎ በስድስት ወር ቶሎ ጨርሰን እንገባለን እዛው እንገናኝ 4 ኪሎ እንገናኝ ይላሉ እና ይህ የህዝብ ስሜት እያየ በህዝብ ስሜት መጫወት ጥሩ አይመስለኝም እኔ።
ቮይስ ኦፍ አሜሪካ የአማርኛው ክፍል አዘጋጆች፣ በዛሬው ቀን የምሰጠው አስተያየት አንዲት ኢትዮጵያ ስለ ኢትዮጵያ ላይ ስለሚሰራው የፊልሞች ያየችውን ውጥረት ነው። እኔም የእሷ አመለካከት ተካፋይ ነኝ። ይሄ ውጥረት እነዚህ ፕሮዲውሰሮች ወይም ደግሞ አምራቾቹ በምንም አይነት ችሎታ ሳይኖራቸው እና እውቀቱ ሳይኖራቸው ይህንን ርካሽ የሆነ ብዙውን ጊዜ ለመጥፎ የምዕራቡን ባህልና ካልቸር ህዝባችንን እየወከሉና እየበረዙት ነው ያለው። ስለዚህ ከእንደዚህ አይነቱ አጸያፊ ሁኔታ ላይ ይህንን ማየት በጣም ይሰቀጥጣል። በጣም 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 ነውር ነው። ኢትዮጵያ ማለት ከመላው አፍሪካም ሆነ ከሌሎቹ አገር የራሷ ባህል፣ የራሷ ቋንቋ፣ የራሷ ልማድ ያላት ሀገር ስለሆነች በዛው በኢትዮጵያ ህዝብ በገበሬው ወይም ደግሞ በአለው ባህላችን መሰረት የተመሰረተ የተለያዩ ትዕይንቶችን ቢሰሩ ኖሮ ይመሰገኑ ነበር። ነገር ግን እነዚህ ሰዎች አሁንም አባቱን አያቱን አፈቀው የምዕራቡን ዓለም ብቻ ርካሽ ባህል እየወሰዱ እየበተኑት ነው ያሉት።
አድማጮች፣ ምሽቱ አበቃ።
እናመሰግናለን አብራችሁን ስለቆያችሁ። የትግርኛ ዝግጅት ይቀጥላል ከኛ በኋላ። ሰላም ተናደሩ።